ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በዚህ ፈተና በጣም ተጎድቻለሁ። በተለይ በአፕቲቲዩድ ፈተና ዝቅተኛ ውጤት ነኝ ያመጣሁት። በጣም ሰርቻለሁ ብዬ አስቤ ነበረ። ደግሞ በእኔ ብቻ አይደለም፣ ብዙ ተማሪዎች ናቸው እንደሱ ውጤት ያመጡት።
ከዘንድሮ የሁለተኛ ደረጃ ትምህርት ቤት መልቀቂያ ብሔራዊ ፈተና ተፈታኞች አንዷ ኮሆብ ስካሳይ ነች ከአዲግራት።
ከተፈተኑት ተማሪዎች የአምስት ሺህ ተማሪ ያህል ውጤት ችግር እንዳለበት ገምተናል። ይህን ግምት እንግዲህ ተማሪዎች በሶስት ትምህርቶች በአንድ ወይ በሁለት ወይ በሶስት ከፍተኛ ውጤት ያመጡበት ሁኔታ አለ። ይሄ ከሌሎች ትምህርት ከስመዘገቡት ውጤት በጣም ተቃራኒ በሆነ ሁኔታ ውስጥ መታየቱን ነው እኛ የታዘብ ነው።
የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ናቸው።
ለምሳሌ የተጨበጠ የተገኘውን የአፕቲቲዩድ ፈተና ማንም ያበላሹ ማንም እንደ ትምህርት ኤጀንሲ ይቅርታ ጠይቀናል። አጣርተን ትክክል መሆኑን ካረጋገጥን በኋላ እንዲስተካከል አድርገናል። የእኛም ፓርትነር በጽሁፍም ጭምር ይቅርታ ጠይቋል።
እኚህኛው ደግሞ ለቅሬታዎቹ ምላሽ የሰጡት በትምህርት ሚኒስቴር የብሔራዊ ፈተናዎች ድርጅት የአገር አቀፍ ትምህርት ምዘናና ፈተናዎች ዋና ዲሬክተር አቶ አርአያ ገብረ እግዚአብሔር ናቸው። ከድሬዳዋ ከኦሮሚያና ከትግራይ ክልሎች የደረሱትን ቅሬታዎች ተከትሎ ሙሉ ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ለምሽቱ ካሉን ዜናዎች መካከል በባህር ዳር ሰኔ 15 ከተፈጸመው የመፈንቅለ መንግስት ሙከራ የተጠረጠሩ 47 ተከሳሾች የቅድመ ምርመራ የምስክር ቃል በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት መደመጥ ጀምሯል። ዩናይትድ ስቴትስ በከባድ የሰብአዊ መብት ረገጣ የተወነጀሉ የቀድሞ የሱዳን ብሔራዊ ደህንነት ኃላፊ ላይ የቪዛ እገዳ ጥላለች የሚለውና ሌሎችም አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራት አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ሐሙስ ነሐሴ 9 2011 ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየንን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ አልሳንቶስ። እስከ 4 ሰዓት ድረስ ከእናንተ ጋር እናመሻለን። በቅድሚያ የሰዓቱን የዓለም ዜና። በባህር ዳር ከተማ ሰኔ 15 ቀን ከተፈጸመው የመፈንቅለ መንግስት ሙከራ በተያያዘ የተጠረጠሩ 47 ተከሳሾች የቅድመ ምርመራ የምስክር ቃል በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ማዳመጥ ጀምሯል። ፍርድ ቤቱ ዛሬ የሶስት ምስክሮችን ቃል የሰማ ሲሆን የቀሪ ምስክሮችን ቃል ለማዳመጥ ደግሞ ለነገ ቀጠሮ መያዙን ጠቅሳ አስቴር ምስጋናው ከባህር ዳር ተከታዩ ልካለች።
ዛሬ ረፋዱ 4:30 ላይ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ከሰኔ 15 ጥቃት ጋር እጃቸው አለበት ብሎ አቃቢ ሕግ ባቀረባቸው 47 ተጠርጣሪዎች ላይ የቀዳሚ ምርመራ ክስ የምስክር ቃል ለመስማት ችሎት ሰይሟል። ተጠርጣሪዎቹ ለዛሬ በጋራ የሚከራከሩ 6 ጠበቆችን ያቀረቡ ሲሆን 14 ተጠርጣሪዎች ግን ጠበቃ የለንም በማለት መንግስት ጠበቃ እንዲያቆምላቸው ጠይቀዋል። የተጠርጣሪ ጠበቆች ባቀረቡት ተቃውሞ ክሱ በዝርዝርና በግልጽ አልቀረበም፣ የምስክርነት ቃል የሚሰጡ ምስክሮች ለማን እንደሚሰጡ በውል አልተገለጸም፣ አቃቤ ሕግ የክስ አቀራረቡን አሻሽሎ እንዲያቀርብ፣ እኛም ከደንበኞቻችን ጋር አልተገናኘንም በማለት ለነገ የምስክርነት ቃል እንዲያሰማ ፍርድ ቤቱን ጠይቀው ነበር። አቃቤ ሕግ በበኩሉ የተሰጠው ጊዜ በቂ ነው፣ ክስ ሳይሰማ የክስ ተቃውሞ አይቀርብም ብሏል። ችሎቱም ግራ ቀኙን ካደመጠ በኋላ ጠበቆቹ ያቀረቡትን ሀሳብ ውድቅ በማድረግ የምስክር ቃል እንዲሰማ ትዕዛዝ ሰጥቷል። በዛሬው ውሎም የሶስት ምስክሮችን ቃል ያደመጠ ሲሆን የቀሪ ምስክሮችን ቃል ለመስማት ለነገ ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። የዩናይትድ ስቴትስ በከባድ የሰብአዊ መብት ረገጣዎች የተወነጀሉትን የቀድሞ የሱዳን የብሔራዊ ደህንነትና የጸጥታ አገልግሎቶች ኃላፊ የቪዛ እገዳ እንደጣለችባቸው ተነገረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ረቡዕ የቪዛ እገዳ እርምጃውን ይፋ ባደረገበት መግለጫው ሳላህ አብደላ ሞሐመድ ሳልህ በጸጥታ አገልግሎት ኃላፊነት ዘመናቸው ሰዎችን በማሰቃየት ተግባር ስለመሳተፋቸው የሚታመን መረጃ አግኝተናል ብሏል። ሳላህ ጎሽ ተብለውም የሚጠሩት የ63 ዓመቱ የቀድሞ የሱዳን የመንግስት ደህንነት ኃላፊው የቀድሞውን ፕሬዚደንት አልበሽርን ከስልጣን መወገድ ተከትሎ ባለፈው ሚያዝያ ወር ስልጣናቸውን ራሳቸው መልቀቃቸውን የተመለከተው ለአርባ ዓመታት ገደማ በሱዳን የጸጥታ ኃይል ውስጥ የሰሩት ሳላህ ጎሽ ኦመር አልበሽር ስልጣን እንዲለቁ ግፊት በማድረግ የታገሉ ተቃዋሚ ሰልፈኞች ላይ ጥቃት እንዲፈጸም በማነሳሳትና በግድያ ወንጀል ተጠያቂ ሆነዋል። ዩናይትድ ስቴትስ የጣለችው የቪዛ እገዳም ሳላህ ከነ ቤተሰባቸው አሜሪካ እንዳይደርሱ ወይም እንዳይገቡ የሚከለክል ነው። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሰብአዊ መብት የሚጥሱትን ማሳደዳችንን እንቀጥላለን ሲሉ በትዊተራቸው አስገንዝበዋል።
የጣሊያን መንግስት ፍልሰተኛ የያዙ መርከቦች ወደቡ እንዳይደርሱ ያወጣውን ክልከላ ፍርድ ቤት እግድ መጣሉን ተከትሎ ፍልሰተኞች ከሜዲትራኒያን ባህር አውጥታ ያሳፈረችው የስፓይ ምድር መርከብ ወደ ላምፔዱሳ ወደብ እያመራች መሆኗ ተገለጠ። ኦፕን አርምስ የተባለውና በዚሁ ስም በሚጠራ ግብረሰናይ ድርጅት የሚንቀሳቀስ የፍልሰተኛ ነፍስ አድን መርከብ 147 ፍልሰተኞችን ጭኖ ለሁለት ሳምንታት ያህል ባህሩ ላይ ሲዋልል ቆይቷል። ኦፕን አርምስ ባወጣው በዚህ መግለጫ እንዳለው የኢጣሊያን ዳኛ ዛሬ በወሰኑት ውሳኔ የአገር አስተዳደር ማቴዎ ሲልቪኒ መርከቡ ወደባችን እንዳይደርስ ብለው ያስተላለፉት ትዕዛዝ ዓለም አቀፍ ሕግን የጣሰ ነው ብለውታል። ሳልቪኒ ይግባኝ እንደሚሉ አስታውቀዋል። ነገር ግን በይግባኙ ምክንያት መርከቡ ላምፔዱሳ መቆም ይችል ወይም አይችል እንደሆን ለጊዜው አልታወቀም። ይህ በእንዲህ እንዳለ ድንበር የለሽ ሐኪሞችና ኤስኦኤስ ሜዲትራኒያን የተባሉት ግብረሰናይ ድርጅቶች የሚንቀሳቀሰው ኦሽን ቫይኪንግ የተባለውና የሚበዙት ሱዳናውያን ወጣቶች የሆኑበት 356 ፍልሰተኞችን ያሳፈረው መርከብ ማረፊያ ወደብ እየፈለገ ነው።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የመድኃኒት ቁጥጥር ባለስልጣናት ለአንድ አዲስ የተሰራ የቲቢ መድኃኒት ጥቅም ላይ እንዲውል ፈቃድ መስጠታቸው ተነገረ። መድኃኒቱ ከሌሎች ሁለት መድኃኒቶች ጋር ሆኖ ሲወሰድ ከፍተኛ የሆነ ፍቱንነት እንዳለው ተረጋግጦ ነው ጥቅም ላይ እንዲውል ፈቃድ የተሰጠው ተብሏል። ፕሪቶማሊድ የተባለው መድኃኒት የተሰራው ቲቢ አላያንስ በተባለ ዓላማው ትርፍ ማግኘት ያልሆነ የበጎ አድራጎት ድርጅት መሆኑን የታወቀው ፕሪቶማኒድ ከሌሎች ሁለት መድኃኒቶች ጋር የወሰዱ በሌሎች መድኃኒቶች አልበገር ባለ የቲቢ አይነት የታመሙ ሰዎች 90% እንደዳኑበት ተገልጿል። ሶስቱ መድኃኒቶች አንድነት ሲወሰዱ በስድስት ወር ጊዜ ህመምተኛው እንደሚድንና መድኃኒቱን መውሰድ በጀመረ በጥቂት ቀናት ውስጥ በሽታውን ወደ ሌላ ሰው እንዳያስተላልፍ ለመከላከልም የሚረዳ መሆኑን ነው በመድኃኒቱ ላይ የተደረጉ ጥናቶች ያመለከቱት። ቲቢ በየዓመቱ በዓለም ዙሪያ 1.6 ሚሊዮን ሰው ይገላል።
የቻይናው ፕሬዚዳንት ሺ ጂንፒንግ ሆንግ ኮንግ ለአስር ሳምንታት የዘለቀውን አመፅ ለራሳቸው ከአፍቃሪ ዲሞክራሲ ሰልፈኞች ጋር በአካል ተገናኝተው ቢነጋገሩ ሲሉ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሀሳብ ሰነዘሩ። ብዙውን ጊዜ ፕሬዚዳንቱን አሳፍረው በአጀብ የሚጓዙ አውቶሞቢሎች እርሳቸው ተቃዋሚ ሰልፈኞች ባሉባቸው ጎዳናዎች እንደማያልፉ ቢታወቅም ከተቃውሞ ሰልፈኞቹ ጋር ተገናኝተው ቢነጋገሩ የሆንግ ኮንጉ ችግር መልካም ድምዳሜ ያገኛል ሲሉ በትዊተር አማካኝነት ባስተላለፉት አስተያየት ጽፈዋል። የቻይና መንግስት ግን መሪው ሆንግ ኮንግን የመጎብኘት እቅድ ይኑር አይኑራቸው የሰጠው ፍንጭ የለም። ይልቁንም የቻይና የጸጥታ ኃይሎች ከሆንግ ኮንግ ድንበር ባሻገር ልምምድ ሲያደርጉ ተስተውለዋል። ወደ ግዛቲቱ ግን አልተንቀሳቀሱም። ዛሬ በለንደን የቻይና አምባሳደር ሀገራችን ተቃውሞ ሲባባስ ዝም ብላ አትመለከትም፣ ሁኔታው ከቁጥጥር ውጪ ከሆነ በአስቸኳይ ለማቆም ዝግጁ ነን ሲሉም አስጠንቅቀዋል።
በመጨረሻም በሚቀጥለው የአውሮፓውያን ዓመት በዓለም አቀፍ ደረጃ የምጣኔ ሀብት እንቅስቃሴ መዳከም እንደሚከሰት ዋና ዋና ጠቋሚዎች መተንበያቸውን ተከትሎ ትናንት የዩናይትድ ስቴትስ የአክሲዮን ዋጋዎች አሽቆልቁለው ውለዋል። በኒውዮርክ የአክሲዮን ገበያ የሚናገዱ የ30 ትላልቅ ኩባንያዎችን ክንዋኔ የሚከታተለው ዳው ጆንስ ኢንዱስትሪያል አቨሬጅ በ800 ነጥብ ማለትም በ3% ሲቀንስ ስታንዳርድ ኤንድ ፑርስ እና ናዝዳክ ሰንጠረዦችም ተመሳሳይ የዋጋ ማሽቆልቆል መዝግበዋል። ትናንት ዋና ዋናዎቹ የአውሮፓ ገበያ ዋጋ ሰንጠረዦችም እንደዚሁ በከባዱ ቀንሰው መዋላቸው ነው የተነገረው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው የሚሆነው። አሁን የዕለቱ አብይ ርዕስ
በኢትዮጵያ የሁለተኛ ደረጃ ትምህርት ቤት መልቀቂያ ብሔራዊ ፈተና ሂደት ችግር ስላለው የማስተካከያ እርምጃ እንዲደረግ ሲል የኦሮሚያ ክልል ትምህርት ቢሮ ጠይቋል። ቢሮ አክሎም መጠኑ ቢለያይም ኦሮሚያን ጨምሮ በሌሎች 4 ክልሎች የሚገኙ 45 ትምህርት ቤቶች ውስጥ ከ5000 በላይ ተፈታኞች ፈተና ከስርዓት ውጪ ነው የተካሄደውም ብሏል። የቢሮ ኃላፊ ዶክተር ቶላ በሪሶ ለአሜሪካ ድምፅ እንደገለጡት ቅሬታውን ቀደም ብለው ለብሔራዊ ፈተናዎች ድርጅት ቢያሳውቁም የእርምት እርምጃ ግን አልተወሰደም ነው ያሉት። ሙክታር ጀማል ዶክተር ቶላን አነጋግሮ ተከታዩን አድርሶናል።
በኦሮሚያ ትምህርት ቢሮ በኩል በፈተናው ላይ 2 ችግሮችን ነው እኛ ያስተዋልነው። የመጀመሪያው አፕቲቱድ በሚባለው ትምህርት ላይ የተፈተኑ ተማሪዎች በሙሉ ውጤታቸው ችግር እንዳለበት ተገንዝበናል። አገር አቀፍ ፈተናዎች ድርጅትም ትምህርት ሚኒስቴርም ይህን ተረድተው የአፕቲቱድ ትምህርት በድጋሚ እንዲታረም ወስነዋል። ስለዚህ ይሄ ይስተካከላል ብለን እንገምታለን። አንደኛው ችግር ይሄ ነው። ሁለተኛው ችግር ደግሞ ከተፈተኑ ተማሪዎች የ5000 ተማሪ ያህል ውጤት ችግር እንዳለበት ገምተናል። ይህም ግምት እንግዲህ ተማሪዎች በ3 ትምህርቶች በአንድ ወይ በ2 ወይ በ3 ከፍተኛ ውጤት ያመጡበት ሁኔታ አለ። ይሄ ከሌሎች ትምህርት ካስመዘገቡት ውጤት በጣም ተቃራኒ በሆነ ሁኔታ ውስጥ መታየቱን ነው እኛ የታዘብ ነው። የሀገር አቀፍ ፈተናዎች ኤጀንሲ ጋርም እነዚህ አይነት ችግሮች ሊኖሩ እንደሚችሉ ቀደም ብለን ጥቆማ ሰጥተናል። ስለዚህ የነዚህ የ5000 ተማሪዎች ውጤት አጠቃላይ የተማሪዎችን ውጤት የሚያዛባ ስለሆነ ኤጀንሲው ይህን ነገር በጽኖት እንዲከታተለው በአካልም በውይይትም እንደገና ደግሞ በደብዳቤም አሳውቀናል ማለት ነው።
እዚህ 5000 ገደማ የምትሏቸው ተማሪዎች የት የሚገኙ ትምህርት ቤቶች ላይ ነው ይሄ ነገር የታየው?
እነዚህ እንግዲህ ከትምህርት ሚኒስቴር ጋር ባደረግነው ውይይት በኦሮሚያ በ3 ትምህርት ቤት 26 ተማሪ ላይ ነው የታየው። በአማራ ክልል በብዛት በደቡብ ክልል በተወሰነ ደረጃ እንዲሁም ደግሞ በቤኒሻንጉል ጉሙዝ በተወሰኑ ትምህርት ቤቶች ነው። በአማራ ክልልም በተወሰነ ትምህርት ቤት ነው። ስለዚህ በአንዳንድ ትምህርት ቤቶች ብዙ ተማሪዎች ቁጥር ስላላቸው አንደኛው እኛ ከአገር አቀፍ ፈተናዎች ኤጀንሲ ጋር ያለን ቅሬታ ገለጣ በሚደረግበት ጊዜ በእኛ ክልልም የተወሰነው ትምህርት ቤት እና የተማሪ ቁጥሩ መገለጥ ነበረበት። የአማራ ክልልም ጠቅላላው ስለማይወክል የተወሰነው ትምህርት ቤቱን ኤግዛክትሊ ከተማሪ ቁጥር ጋር የቤኒሻንጉልም የደቡብ እንደዛ ቢገልጽ አጠቃላይ ጥሩ የሰሩትን ልጆችና ትምህርት ቤቶች የሚያበረታታ ነበር እና ዝም ብሎ በጥቅሉ አንዳንዱ ስም ትምህርት ቤት ተብሎ የተጠቀሰው አገላለጽ ትክክል ስላልሆነ ለሕዝቡ በግልጽ መቀመጥ አለበት የሚለው ነው አንዱ ፖይንት ማለት ነው። ሁለተኛው ደግሞ እነዚህ ነገሮች በደንብ የማይታዩ ከሆነ ተማሪዎች ላይም ወላጅ ላይም ተጽዕኖ ስለሚያሳድር የፈተና ተአማንነት ላይም ችግር ስለሚያስከትል ይሄ እንዲታይም ነበር ማለት ነው እኛ ኮምፕሌንት።
ይህን ቅሬታ ከዚህ ቀደምም ማቅረባችሁን ነው የገለጻችሁት። አሁን በምታነሱት ሀሳብ አዲስ ነገር የማይኖር ከሆነ የኦሮሚያ ትምህርት ቢሮ ምንድን ነው የሚከተለው አቅጣጫ? ምንድን ነው የሚያደርገው?
እንግዲህ እንደዚህ አይነት ችግር በሚፈጠርበት ጊዜ የፈተና ኤጀንሲ እነዚህን ውጤቶች የመሰረዝ ስልጣን አለው። ይህን የማይሆን ከሆነ ደግሞ የትምህርት ሚኒስቴር ይህን ማስተካከያ ይወስዳል ብለን እንጠብቃለን። ከዛ አልፎ ግን የሚሄድ ከሆነ ሁለቱም ተቋማት በመንግስት ስር የሚተዳደሩ ስለሆነ መንግስት አይቶ ትክክለኛውን ውሳኔ ይሰጣል ብለን እንገምታለን። ከዛ ውጭ ግን ትምህርት ቢሮ ያለውን ክስርና ችግር ከማሳወቅ ውጭ የፌዴራል ትምህርት ሚኒስቴር ወይም ደግሞ አገር አቀፍ ፈተና ኤጀንሲ በሚወስነው ውሳኔ ላይ የሚያደርገው ነገር የለም ማለት ነው። ነገር ግን በእኛ እምነት አንደኛ ይሄ ውጤት እጃቸው ላይ ስላለ ውጤቱን አይተው ፍትሐዊ ውሳኔ ይሰጣሉ ብለን እንጠብቃለን። ይሄ ካልፎ ቢሄድ ግን መንግስት ትክክለኛውን ውሳኔ ይወስናል የሚል አስተሳሰባለን ማለት ነው።
ዶክተር ቶላ ብሪሶ የኦሮሚያ ብሔራዊ ክልላዊ መንግስት ትምህርት ቢሮ ኃላፊ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኑ በአድማጮቼ ስም በጣም አመሰግኖታለሁ።
እኔም አመሰግናለሁ።
ሙክታር ጀማልን ለዘገባው እናመሰግናለን። በተያያዘ ዘገባ ላቀረብነው ቅሬታ ምላሽ ሳይሰጠን የብሔራዊ ፈተና ውጤት ይፋ መደረግ አልነበረበትም ያለው ደግሞ የትግራይ ክልል የትምህርት ቢሮ ነው። ይህንኑ መነሻ በማድረግ የመቀሌው ዘጋቢያችን ሙልጌታ አጽብሃ አንዳንድ የአዲግራት ከተማ የሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና ተፈታኞችን አስተያየት ጠይቆ ተከታዩን አጠናቅረዋል።
በትግራይ ክልል አድግራት ከተማ በጽንሰታ ለማርያም ሁለተኛ መሰናዶ ትምህርት ቤት የ12ኛ ክፍል ፈተና የወሰደችው ኮኮብ ካሕሳይ በዚህ ሳምንት በተለቀቀው ውጤት የጠበቀችውን ባለማግኘቷ ደስተኛ አይደለሁም ትላለች። በተለይ በአንዳንድ አካባቢዎች ፈተናው ተሰርቋል ተብሎ የሚገለጸውን ስሜቷ እንደረበሻት ነው የምትናገረው።
ውጤቱ በጣም አሳዛኝ ነው። ማለትም ከጠበቅኩት በታች ነው ሆኖ ያገኘሁትኝ። በዚህ ፈተና በጣም ተጎድቻለሁ። በተለይ በአፕቲቲዩድ ፈተና ዝቅተኛ ውጤት ነው ያመጣሁት። በጣም ሰርቻለሁ ብዬ አስቤ ነበረ። ደግሞ በእኔ ብቻ አይደለም፣ ብዙ ተማሪዎች ናቸው እንደሱ ውጤት ያመጡት። ስለዚህም ተጎድቻለሁ፣ በጣም ክፉ ነገር ነው ብዬ ነው የማስበው።
ሌላው በከተማዋ አጋዚ ሁለተኛ መሰናዶ ትምህርት ቤት የዩኒቨርሲቲ መግቢያ ፈተና የወሰደው ሁሉፍ ወልደ ገብርኤል በበኩሉ ፈተናው በተለይ የስኮላስቲክ አፕቲቱድ የጠበቀውን እንዳልሆነ ነው የሚገልጸው።
ውጤቱ ዝቅተኛ ነው የመጣ። በአፕቲቱድ ላይ ፈተና እንደጠበቁት አልመጣልኝም። የኔ ብቻ ሳይሆን የሁሉም ጓደኞቼ የወረደ ውጤት ነው የመጣብንና ቢታይልን ደስ ይለኛል።
የትግራይ ክልል ትምህርት ቢሮም የ12ኛ ክፍል ሀገራዊ ፈተና ውጤት ላይ ቅሬታ እንዳለው አስታውቋል። ቢሮው በፌስቡክ ገጹ ያወጣው መግለጫ እንደሚያሳየው ትግራይና ሌሎች ክልሎች በሀገራዊ ፈተና ላይ ቅሬታ ያላቸው ውጤቱ ይፋ መደረግ አልነበረበትም ብሏል። በሀገሪቱ የተፈጠረውን የጸጥታ ችግር ተከትሎ በአንዳንድ አካባቢዎች በሀገራዊ ፈተናዎች ላይ ኩረጃ በስፋት ታይቶ ስለነበረ ወደ ትምህርት ሚኒስቴር ቅሬታ አቅርበን ነበር ብሏል። የቀረበው ቅሬታ እናየዋለን የሚል መልስ ተሰጥቶት ነበር ሲልም ቢሮ ገልጿል። ነገር ግን ቅሬታው ሳይጣራ ቆይቶ ውጤት ይፋ ይደረጋል ሲባል ተመልሶ የትግራይ ትምህርት ቢሮ ቅሬታውን ሳይጣራ ውጤት ይፋ መደረግ የለበትም ብሎ እንዳሳወቀ ገልጿል። ይህንን ተከትሎ ደግሞ ሐምሌ 7/2011 የ12ኛ ክፍል መልቀቂያ ፈተና ውጤት ይፋ መደረጉ ትክክል አይደለም ብሏል። መግለጫው በአማራ ክልል አንዳንድ ትምህርት ቤቶች በተለይ በባዮሎጂና ኬሚስትሪ የትምህርት አይነቶች የታየ ውጤት አሳሳቢ ነው ብሏል። በተጨማሪም በስኮላስቲክ አፕቲቱድ የታየውን የኮድ መቀየር ተከትሎ ተማሪዎችና ወላጆች ጥያቄ እያነሱ ናቸው ሲል አስታውቋል። ለአሜሪካ ድምጽ ሙልጌታ ጽባህ አድግራት።
ሙልጌታ ጽባህን ለዘገባው እናመሰግናለን። አድማጮች፣ ተከታዩም ተያያዥ ነው። ትላንት ይፋ የተደረገው ይህ የሁለተኛ ደረጃ ትምህርት ቤት መልቀቂያ ብሔራዊ ፈተና ውጤት ላይ ተመሳሳይ ቅሬታዎች እየቀረቡበት መሆኑንና በድሬዳዋ ከተማም በግልና በመንግስት ትምህርት ቤቶች የተፈተኑ ቁጥራቸው በርከት ያሉ የ12ኛ ክፍል ተማሪዎች ቅሬታቸውን ለማቅረብ ትናንትም ዛሬም በትምህርት ቢሮ መሰባሰባቸውን ጠቅሶ የዘገበው ደግሞ የድሬዳዋ ዘጋቢያችን አዲስ ቸኮል ነው። የሁለት ተማሪዎችን አስተያየትና የትምህርት ቢሮውንም ምላሽ ይዞ ቀርበዋል።
ስሜ አና ሙዲን ይባላል። የመማርበት ትምህርት ቤት ኖትረዳም ነው። ያልጠበቁት ውጤት ነው የመጣው።
ሁሉም ነው ትምህርት አይነት ነው ወይስ የተወሰኑት ላይ ነው?
ሁሉም የትምህርት አይነት ሳይሆን እንደዚህ ያመጣለሁ ብዬ ያልጠበቅኩት ትምህርት ላይ ነው ውጤት እየደከመብኝ ና ያ እንዲታይልኝ ነው እዚህ የመጣሁት።
ምን ምን የትምህርት አይነት ላይ ነው የተበላሸብኝ?
ጂኦግራፊ፣ ኢኮኖሚክስ ና ማት።
አፕቲቲዩድስ?
አፕቲቲዩድ አልተበላሸብኝም።
አስረኛ ክፍልማ
ፎር ነው ያመጣሁት።
አሁንስ ምን ምን አመጣሽ?
ኧረ ያው በጣም ይደብራል አሁን ውጤት ለመናገር ራሱ ያስጠላል። ጂኦግራፊ 29%፣ ግን ማምጣት የሌለብኝ ውጤት።
በግል ግን ስንት አመጣለሁ?
ከ80 በላይ ራሱ አመጣለሁ። በፍጹም አረጋግጬ ነው የሰራሁት እኔ ጂኦግራፊን በስነ ስርዓት አረጋግጬ፣ ምክንያቱም ቃሉኝ የሰራሁት ትምህርት ነው።
ስሜ አይሻ ጀማል ይባላል።
ውጤት እንደነበረ
ያልጠበቅኩት ውጤት ነው የመጣው። ውጤት
በሁሉም የትምህርት አይነት ነው ወይስ የተወሰኑት?
በሁሉም ሳይሆን ማትስ ብቻ ላይ ነው።
ስንት መጣብሽ?
31።
ከዚህ በፊት ካረምሽው ጋር ልዩነት አለው?
በጣም ልዩነት አለው። ማትስ አሁን ሰራሁት ያልኩት ትምህርት ነው እና ያልጠበቅኩት ውጤት ነው የመጣብኝ።
እሺ፣ አቶ መዋዛብ ይባላሉ። በድሬዳዋ አስተዳደር ትምህርት ቢሮ የኮሚኒኬሽን ጉዳዮች ክፍል ኃላፊ ነው። በዘንድሮ የ12ኛ ክፍል ፈተና ላይ አንዳንድ ቅሬታዎች በተማሪዎች በኩል ያጋጠመበት ሁኔታ አለ፣ በተለይ በውጤት ላይ። ይህን እንግዲህ የሀገር አቀፍ የፈተና ኤጀንሲም የገለጸበት ሁኔታ አለ። በአስተዳደር ደረጃም በተመሳሳይ ሁኔታ የተወሰኑ ተማሪዎች በውጤት ላይ ቅሬታ እንዳላቸው ቢሮ ድረስ በማምጣት ቅሬታቸውን ያሰሙበት ሁኔታ አለ። በተለይ በአፕሊቲዩድ ላይ ነው የአብዛኛው ተማሪ ቅሬታ ያለው። በተመሳሳይ በሀገር አቀፍ ደረጃም የአፕሊቲዩዱ ላይ ይመስለኛል በአብዛኛው የቅሬታ ያሰማና በአስተዳደሩም የተወሰኑ ተማሪዎች በውጤቱ ቅሬታ እንዳላቸው ቅሬታቸውን አሰምተዋል። ይህንን ቢሮ እንግዲህ ቅሬታውን መነሻ በማድረግ ጉዳዩን ከመረመረ በኋላ ለፈተና የሀገር አቀፍ የፈተናዎች ኤጀንሲ ጉዳዩን በደብዳቤ ያሳውቀናል። በነገ ዕለትም የቢሮ የፈተና ጉዳዮች አስተባባሪ ከሀገር አቀፍ ፈተና ኤጀንሲ ጋር ውይይት የሚያደርጉ ይሆናል ማለት ነው በጉዳዩ ላይ።
እሺ፣ ከዚህ በፊትስ እንደዚህ አይነት ችግር አጋጥሞ ያውቃል?
አዎ፣ እንግዲህ አንዳንድ ጊዜ ይሄ ነገር ይከሰታል። የዛሬ 4 ዓመትም በተመሳሳይ ሁኔታ በስሪ ሳብጀክት ላይ እንደዚህ አይነት ተመሳሳይ ችግር አጋጥሞ ነበረ። በወቅቱ እንደገና ጉዳዩ ታይቶ እርምት የተሰጠበት ሁኔታዎች አሉ። በአብዛኛው የተማሪ ቁጥር በአፕሊቲዩድ ላይ ቢሆንም የተወሰኑ በሌሎች ሳብጀክቶችም ቅሬታ አለን የሚሉ ተማሪዎች አሉ። አጠቃላይ እንግዲህ በሀገር አቀፍ የፈተና ኤጀንሲ ሁሉም ሳብጀክቶች ታይቶ ችግሩ የት ጋር እንዳለ ያለውን ነገር በእነሱ በኩል የምታይ ሆ
አድማጮች፣ አሁን ወደ ትምህርት ሚኒስቴር ምላሽ ነው የምናመራው። አዲስ ቸኮልን እናመሰግናለን። እኛ የሰራነውና የመጣው ውጤት የተራራቀ ነው ያሉ በሺዎች የሚቆጠሩ ተማሪዎች ዛሬም የቅሬታ ቅስ ሲሞሉ መዋላቸውን ይጠቅስና ይንደረድራል እስክንድር ፍሬው በተከታዩ ዘገባው። የኦሮሚያና የትግራይ ክልል ተማሪዎች ትምህርት ቢሮዎች ደግሞ በአንዳንድ የአገሪቱ ትምህርት ቤቶች በፈተና ሂደቱ ላይ የነበረው ችግር ሳይስተካከል ውጤቱ ይፋ መደረጉ ተገቢ አለመሆኑን ገልጸዋል ሲል ያስታውሳል። አገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ ዋና ዲሬክተር አቶ አራያ ገብረ እግዚአብሔር ለአሜሪካ ድምፅ ሁኔታውን ሲያስረዱ ስኮላስቲክ አፕቲቲዩድ ቴስት በተሰኘው ፈተና ላይ የእርማት ችግር መፈጠሩ ተረጋግጧል። ፈተናውን ለሚያርመው ማሽን የተሰጡት የመልስ ቁልፎች ቦታ በመቀየራቸው ከ319,000 ተፈታኞች ግማሽ በሚሆኑት ውጤት ላይ ስህተት ተፈጥሮ ሊሆን እንደሚችል ነው ያብራሩት።
የኦሮሚያና የትግራይ ክልል የትምህርት ቢሮዎች ቀረበ የተባለው ቅሬታም ለእኛ አልደረሰንም ብለዋል ዋና ዲሬክተሩ። ኤጀንሲው ግን በአማራ፣ በኦሮሚያ፣ በደቡብና በቤንሻንጉል ክልሎች የሚገኙ 848 ተማሪዎችን ውጤት ይዞ እያጣራ መሆኑን አመልክተዋል። በስኮላስቲክ አፕቲቲዩድ ቴስት የተፈጠረውን የእርማት ችግር በመፍታት የተስተካከለው ውጤት በሳምንቱ መጨረሻ ይፋ እንደሚደረግም ዋና ዲሬክተሩ አስታውቀዋል። በሌሎች ተማሪዎች እየቀረበ ያለውን ቅሬታ በተመለከተም ጭብጥ ያለው ከሆነ እናየዋለን ብለዋል። የፈተናውን ውጤት አስመልክቶም አዎንታዊ ሆነ አሉታዊ አስተያየት መስጠት መብት መሆኑን ያስታወሱት ዋና ዲሬክተሩ በተለይ በማህበራዊ ሚዲያ የሚሰጡ አስተያየቶች ግን መረጃን ብቻ መሰረት እንዲያደርጉ መክረዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የህይወትን ቀጣይ አቅጣጫ፣ ቀሪውን ጉዞ የሚወስን የአንድ ምዕራፍ ማጠናቀቂያ፣ የሌላ መጀመሪያ ተደርጎ ይወሰዳል የ12ኛ ክፍል መልቀቂያ ፈተና። ውጤቱ የቀረውን የህይወት ጉዞ እንደሚወስን፣ ሽግግራቸውን እንደሚያሳምር፣ መንገዳቸውን እንደሚያሳልጥ የሚያምኑ ሁሉ በጉጉት ሲጠብቁትም አዲስ አይደለም። በመላው አገሪቱ 319,000 ተማሪዎች የተሳተፉበት የዘንድሮው የ12ኛ ክፍል የከፍተኛ ትምህርት መግቢያ ፈተና ውጤትም ከትናንት በስቲያ ይፋ ተደርጓል። ውጤቱ የጠበቅነው አይደለም ያሉ ተማሪዎች ቅሬታ ማቅረብ የጀመሩት ወዲያውኑ ነው። አዲስ አበባ 5 ኪሎ ተብሎ በሚጠራው አካባቢ በሚገኘው የአገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ ከትናንት ጀምሮ የታየው የተማሪዎች ብዛትም የቅሬታውን መጠን ያመለክታል። በሐዋሳ ከተማ የሚገኘው የፍራ ሞዴል አካዳሚ ተማሪ መሆኗን የገለጸችው መክሊት ታደለ የመጣው ውጤት እኔን አይገልጸኝም ብላለች።
የኔ ስኮላስቲክ አፕቲቲዩድም 32 ነው የሚለው ውጤቴ ማለት ነው። እና መስተካከል አለበት። በአስተማሪ አሳርመኛ ያለን ውጤት ስናቀው ከሁለት ኤክስ የማይበልጥ ነው የነበረን ፈተናው ላይ ማለት ነው። ነገር ግን ሲመጣ 32 ይላል ውጤቱ ማለት ነው። ስለዚህ ትምህርት
ስኮላስቲክ አፕቲቲዩዱን አሳርመሻል። እሺ፣ ከወጣሽ በኋላ ፈተናው እንዴት እንደሰራሽ አውቀሻል? ሌሎችም ተመሳሳይ መሆናቸው በምን አወቅሽ?
ሌሎችም እንደዛው ናቸው ማለት በጣም እርግጠኛ ሲሰራ ጥያቄውን ይመጣልኛል መልሱ ቀጥታ ማለት ነውና ይመጣልኝ። ሌላ ሆኖ ሳለ እዚህ ጋር የመጣው መልስ ሌላ ስለሆነ ቅሬታችንን ልናቀርብ ነው የመጣነው። ያው እንግዲህ እስቲ ያስገብተናል ውጤቱን ከሳምንት በኋላ ብለውናል። ከሳምንት በኋላ ምን ነው የሚሆነው?
የሁለት የሁሉንም ትምህርት ብላችሁ ያስገባችሁ?
አዎ፣ እኔ የሁሉንም ትምህርት ብዬ ነው ያስገባሁት።
ከዚያው ከሐዋሳ የመጣው ጉዱራዱ ባለም ውጤቱ የሱን ስራ እንደማያንጸባርቅ ይናገራል።
ያው ሁሉም ሰብጀክት ነው የተበላሸው። ለምሳሌ አሁን እኔ ከልጆችም ጋር ከጎበዝ ልጆች ጋርም ተገናኝተን ጥያቄ ስናስተያይ የሰራ ነው ቢበዛ አንድ ኤክስ ቢኖረኝ ያልኩኝ ነበርኩት እኔ
ስኮላስቲክ አፕቲቲዩድ የሚባለው።
አዎ። እና አለ
ስንት አመጣ ግን?
86
ከዛ 186 ያመጣው።
አዎ። እና ማት ከ55 በላይ እንደሰራኝ እርግጠኛ ነበርኩኝ። ሲሰራ መልስ እየመጣልኝ እየመለስኩኝ ግን ከ100 ሰጠኝ 65 ነው። እሱንም ቅሬታ አስገብቻለሁ። ከዛ ኬሚስትሪ ቢያንስ ከ70 በላይ ሰርቻለሁ። ቅሬታችን ለማቅረብ መጣናል። ያው የሚሰሙን ከሆነ
እናም በርከት ያሉ ተማሪዎች በአገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ በመገኘት የቅሬታ ቅጽ ሲሞሉ ውለዋል። ከኮልፌ ቀራኒዮ ሚሊኒየም መሰናዶ ትምህርት ቤት የመጣችው መቅደስ ዘሪሁን በቅጹ ላይ ካሰፈረችው የተወሰነውን አንብባልኛለች።
የውጤታችን መሽቆልቆል በእኛ በተማሪዎች ምክንያት ነው ብዬ አላምንም እና ትምህርት ሚኒስቴር የተበላሸ ነገር ካለ እንዲያስተካክልልን በትህትና ገልጻለሁ። ምክንያቱም ያልተጠበቀ ውጤት ነው ያጋጠመን።
የአገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ ዋና ዳይሬክተር አቶ አራያ ገብረ እግዚአብሔር በተለይ በስኮላስቲክ አፕቲቲዩድ ቴስት እርማት ላይ ችግር እንደነበር መረጋገጡን ለአሜሪካ ድምፅ አብራርተዋል። ችግሩ የተከሰተውም ፈተናውን ለሚያርመው ማሽን የተሰጡት የመልስ ቁልፎች ቦታ በመቀያየራቸው እንደሆነ ተናግረዋል።
የዩኒቨርሲቲ መግቢያ ብቃት መመዘኛ ስለሆነ በውክልና ከዩኒቨርሲቲዎች በተመረጡ ነው ፈተናው የሚዘጋጀው። ስለዚህ ፈተና ያዘጋጀው ሰው ነው ቁልፍ የሚሰጠው። ቁልፍ ሲሰጥ ዘንድሮ ምንድነው ያጋጠመን? ሁለቱ ኮድ ተዛብተው ማለት ያንዱ ለሌላ ለምሳሌ 19 ኮድ ነው የሚጀምረው። 19 ትክክለኛ ነው፣ 20 ትክክለኛ ነው፣ 21 እና 22 ትክክለኛውን መልስ አይደለም ይዞ የመጣው። ወደ መሽን ሲገባ መሽኑ የተሰጠውን ነው የሚሰጠው፣ ያርማል። ስለዚህ
ከአራቱ ኮዶች ሁለቱ ችግር አጋጠማቸው፣ ቦታ ተቀያየሩ።
ይሄ ፋላሲ ውጤት ነው የሚያመጣው። እና እንዳልከው ቤተሰብ፣ ወላጅ፣ ተማሪ በብዛት ሲጠይቅም መጠየቅ ብቻ አይደለም፣ እኛም እናየዋለን ሪዛልቱን። ለምሳሌ 400 አካባቢ ያመጣ ተማሪ ምን ያህል አቨሬጅ ሊያመጣ እንደሚችል ታውቃለህ። 30-40 ወይም 40-50 80ና 90 ያመጣ ተማሪ 14 የሚገባበት ምንም ምክንያት አይኖርም። ዝም ብለህ ስታስበው ስድስቱን ትምህርት ከ80ና ከላይ መጥቶ አፕቲቲዩድ 14ና 12 ሲያመለክቱ በብዛት ይሄ ሊሆን አይችልም ብለን ወደ ምርምር ነው የገባ ነው። ምርምር ስንገባ እንግዲህ ስንፈልግ ምንድን ነው ችግሩ ብለን የተሰጠን አንስርኪ መግባባት ስላለብን ትክክል አይደለም ብለን ኦፊሻሊ በደብዳቤ ጠየቅን። የሚሰራው ቼክ አድርጎ በአጭር ጊዜ ልሰጠን ይገባል ተብሎ ተሰጥቶናል። አሁን እሱን መልሰን አስገብተን ታርሟል፣ እየታረመ ነው። በአጭር ጊዜ ለውጥ ግን ይኖራል። አሁን የሚያጋጥመን መሰለህ በተሳሳተ መልስ ቁልፍ የታረመ በትክክለኛው ሲታረም ከፍ ብሎ የነበረ ውጤት የተወሰኑቱ ዝቅ ይላል፣ አብዛኛው ግን ትክክለኛውን ያገኛል። እሱ አፕሮፕሬት ነው የሚሆነው። ምናልባት ነገ ወይም ቅዳሜ ጠዋት ላይ መልሰን በዌብሳይታችን ለጥፈዋለን።
ሌላ ውጤት ማለት ነው።
ሌሎቹ በሙሉ እንዳለ ሆነ የተስተካከለው።
የስኮላስቲክ አፕቲቲዩዱን ለብቻ ትለጥፋላችሁ?
መስራብ ላይ አብረን ልንለጥፈው እንችላለን፣ ምንም ችግር የለውም። ለምን የሁለቱ ትክክል ነው፣ አይቀየርም። ቅድም ያልኩ ሁለቱ ነው፣ እናየዋለን። ለማንኛውም ደግሞ ከመለጠፉ በፊት ሌላ ተጨማሪ ስህተት መደገም አይቻልም፣ ቶሎሬት ሊደረግ ስለማይችል አይተን እናስተካክላለን። እሱ ነው። ይሄን መሰረት አድርጎ ግን አብዛኛው በጣም ዘመናዊ በሆነና አስተማማኝ በሆነ ነገር መታረሙ ስለማያውቅ፣ በነገራችን ላይ ይሄ ተደጋጋሚ ጥያቄ ስለነበረ ዶክመንተሪ አዘጋጅተን በትምህርት መገናኛ ቴሌቪዥን የለም ፕሮግራም በሱ እያስተላለፍ ነው ነው እንዴት እስካን ይደረግ ነበር፣ ምንድን ነው የሚያመጣው ውጤት፣ ሰው ግንዛቤ እንዲኖረው። ግንዛቤ ካለው የሚጠይቀው ጥያቄ እንትን ይሆናል። ያንን መሰረት በማድረግ ሌሎቹም ተሳስተው ሊሆኑ ይችላሉ ብሎ በግምት ሰው እየመጣ ነው። ጥያቄ ይዞ ሲመጣ እምቢ አትለውም።
እዚህ ላይ እንቆይና ገድ ስኮላስቲክ አፕቲቲዩዱ ላይ እንቆይና በአራት ኮር ነው ፈተና የሰጣችሁት እርሶ 19 20 21 22 ብለውኛል 21 እና 22 ናቸው የተሳሳተ ቦታ ተቀያየሩ ያሉኝ
ችግር ያለበት
አራት አይነት ፈተና ነው ለማለት ነው መስረኛል አራት ኮር ሲሉ እና ስንት ተማሪዎች ኢትዮጵያ ውስጥ ከተፈተኑት 300 ሺህ በላይ ተማሪዎች ውስጥ 319 ሺህ ውስጥ ስንቱን ይመለከታል ስንቱ ናቸው
ግማሽ በግማሽ አይደለ አራቱም ኢኳሊ ነው ዲስትሪቢዩት የሚደረገው ማለት መማሪያ ክፍል ውስጥ ሌብነት እንዳይኖር ነው አራቱ ኮድ የሚበተነው 40 ተማሪ አለ በየክፍሉ 40 ተማሪ ሲኖር 10 ፈተናዎች 19 20 21 22 10 10 ይበተናሉ ተብሎ አሰራራችን ይሄ ነው ስለዚህ ግማሹ ይሆናል የሚል እምነት አለ
ወደ 160 ሺህ የሚሆኑ ተማሪዎች ይቀርታ አላችሁ
ከዚህ ውስጥ ግን ማርካቸው ዝቅ ያለው ሁሉ እንዳለ ሁሉ ማርካቸው አላግባብ የተገኘው እንደገና ሲስተካከል ይለወጣል
አዎ ወደ ሌሎች ጥያቄዎች ልሰደውት ቅድም የጀመሩልኝን ቅሬታን በተመለከተ አሁን በር ላይ ያናገርኳቸው አንዳንድ ተማሪዎች የሚነግሩኝ እኛ የመጣነው ለስኮላስቲክ አፕቲቲዩድ ብቻ አይደለም ከክፍለ ሀገር ሁሉ መጥተዋል በነገራችን ላይ አሁን ከዋሳ የመጡ ተማሪዎች ሳናገር ነበር ለምሳሌ በሌሎችም ፈተናዎች የሰራነውን አይደለም ያገኘነው ቅሬታ የሞላን ያለነው ስኮላስቲክ አፕቲቲዩድ ቴስቱ ብቻ ወይም ሰዓት ብቻ ይስተካከልልን ብለን ሳይሆን ሌሎችም ይታዩልን ብለን ነው ይላሉ ነው ስለሱም ይላሉ አቶ አራ
እንግዲህ ምንድነው ሲስተም ነው የምናየው አርማቱ እንዴት ሄደ መልስ ቁልፉስ እንዴት ሄደ የተገኘው ውጤት እንዴት ሄደ ነው ይሄ ያንዳንዱ አይደለም የሚያርመው ማሽኑ ይጥቅል ነው ባገኙት ኮድ ነው ስለዚህ ላንዱ ትክክለኛ ውጤት ሰጥቶታል ተብሎ የሚታሰብ ከሆነ ለሌላኛው የተሳሳተ ውጤት አይሰጠው አሰራ ግን ሰው ለምን ጠየቀ ይባል መጠየቅ ሻ ሁሉንም ይላል አሁን ሰው ሁሉንም ምን ሆነው ነው ብለን እናያለን አንደኛ ወለ ጥያቄ ወደ እንትኑ ከመግባት በፊት ስታዩ ምታዩ ነገር አለ ለምሳሌ 30 40 30 40 30 40 የሚያገኝ ከሆነ ወይም በሳብጀክቶች ተመሳሳይነት ነጥብ ያላቸው ከሆነ አቅሙ መሆኑን ተገምታለ ተማሪው ግን የሚፈተነው እኮ ለመድፈን ነው መሰባት ቦታ አገኛለሁ ብሎ ነው የሚያስበው እኛ አንዳንዱ በጣም ጎበዞችንም ብለው የኋላ ታሪካቸውን ይዘው ይመጣሉ እሱ አይደለም የታረመው የታረመው ያጠቆሩት መርስ ወረቀት ነው ስለዚህ ያጠቆሩት መርስ ወረቀት በደንብ ካፕቸር ተደርጓል የተሰጠው መርስ የኮድ ለውጥ የለውም ኢንዲቪጁዋል አይደለም በግሩፕ ነው የታረመው ያንዱ ከሌላው ተለይቶ የሚወጣበት ነገር አይኖርም ግን ጥያቄ ካለ ደግሞ ምንድነው ብለን እየከፈተን በቀላሉ ማለት እንችላለን በቡድን አስተማርተናል ለምሳሌ እስካሁን 6000 በግንባር መጥቶ ያመለከቱ ሰዎች አሉ አዎ ትናንትና እና ዛሬ በፎርም የተመዘገበው ሁለተኛ ኦንላይንም አለን አሁን ከዋሳ አልተግባባንም እንጂ ባዩት ዌብሳይት ገብተው ውጤታቸውን ሲያዩ ቅሬታ ካላችሁ እዚሁ ግቡና ተመልከቱ ይላል በወረቀት ላይ የሚያሰፍሩት ኢንፎርሜሽን እዛ ይገባል እዛ ጽፎ ባለበት ማመልከት ይችላል 3000 ሰዎች ይሄን አድርገዋል ስለዚህ ከነሱ ምን ፈልገው ምንድነው አንደኛ ሬጅስትሬሽን ነምበር
3000 ሰዎች በኢንተርኔት ተመዝግበው ኦንላይን
6000 በፊት ለፊት መጥቷል
ስለዚህ 9000 ማለት ማለት
አዎ አሁንም ይመጣ ሰው ካለ ይመጣል ጭብጥ ካለው ማረጋግጥልህ ጭብጥ ካለው ጥያቄያቸውን እናይና በቡድን ነው እናየው ጭብጥ ካለው ከፍተን ነው እናየው ሲስተም አለ ዳታቤዝ አሁን ድሮ ምንድነው አንሰር ሺት መፈለግ ያስፈልገን ይችላል አሁን ግን አንሰር ሺት ራሱ እዛው ኮምፒውተር ውስጥ ካፕቸር ሆኖ ተቀምጧል የዛሬ 4 5 አመት የመልስ ወረቀት አንተ ብትለኝ አውጥቼ ላሳይ ይችላል ኮምፒውተር ውስጥ አለ ስለዚህ እሱን ማየት ይቻላል ከዛ በኋላ ምንድነው የተነበበው ኤዲተብል አይደለም ማንንም ሰው ሊሰርዝ አይችልም ማንንም ሰው ሊጨምር አይችልም በሲስተም ነው ራሱ ውጤቱን የሚያስተካክለውና በዛ አይነት መልኩ ደስ እንዲለው ሰው እናያለን
ግን እሱ የነገሩኝ አሁንን ድጋሚን ለጥፋለን ያለው ስኮላስቲክ አፕቲቲዩድን አስተካክላችሁ ነው እንጃው ሌላውን ጥያቄ ያያያችሁ አይደለም ማለት ነው ተማሪዎች እርሶ እንዳሉትም የሰራነውን ፈተና ተፈተነን ከወጣን በኋላ ከመያቁ ከጎበዝ ተማሪዎች ጋር ከመያቁ ጋር አብረን አርመናል ያው ሁሉም ተማሪ ያረጋል እርሶም እንደሚያውቁት ፈተና ሰርቶ ከወጣ በኋላ ሲንቴክስ አገኘው የትኛውን ተሳሳትኩ የሚለው በዛ መልኪያ እንኳን ያመጣነው ውጤት አይደለም እዚህ ላይ የተንጸባረቀው የሚል ነው አሁን
አይ እሱ እንደዛ ሊያደርጉ ይችላሉ እዛ ላይ ሳይት መስጠት አልችልም ምክንያቱም አንንም ኮሪጆ ሰርቶ የሌላው ውጤት ከፍተኛ ሆኖ እሱ ዝቅተኛ ሲሆን የያንዳንዱ ነው የምታዩ እኔ አሁን በግሩፕ የታረመ ስለሆነ ጥያቄ ማቅረብ ይችላሉ ሀቅና ጭብጥ ካለ ይታያል ብያለሁ በዛ አይነት መልኩ ማስተካከል ካለብን እናስተካክላለን ለያንዳንዱ ደግሞ በጠየቁት ዌብሳይት ላይ ቼክ ማድረግ ትችላለህ ኤኒታይም ሌሎቹ ግን ያንዳንዱ ነው የምታዩ እንደ ቡድን ምን አይለት የለም
እዚህ ላይ ግን እንግዲህ እርስዎም እንደሚያውቁት ተማሪዎች አሁን በዚህ ውጤት ምክንያት ከፍተኛ መጉላላት ደርሶባቸዋል ከክፍለ ሀገርም የመጣውሉ ደንግጠዋል አንዳንዶቹ ያው ህይወትን ይወስናል እንደይነት ፈተና ቀጣይ የህይወት መስመርን ይወስናል ወላጅም እንግዲህ 12 አመት ለፍቶበት ነው ውጤታቸውን የሚጠብቀውና እንደይነት ችግር ሲፈጠር አቷራያ በእናንተ በኩል ህብረተሰቡ ግንዛቤ እንዲኖረው ከማድረግ አንጻር እንደው ይቅርታ ከመጠየቅም አንጻር ይቅርታስ ከመጠየቅም ከመሄድ አንጻር ምን ያደርጋቸዋቸው ጥረቶች አሉ? እስቲ
የዚህ ለምሳሌ የተጨበጠ የተገኘውን ሳብስቲቱት ፈተና ማንንም ያበላሹ ማንንም እንደ ትምህርት ኤጀንሲ ይቅርታ ጠይቀናል። አጣርተን ትክክል መሆኑን ካረጋገጥን በኋላ እንዲስተካከል አድርገናል። የኛም ፓርትነር በጽሁፍም ጭምር ይቅርታ ጠይቋል። ውጤቱን
እናንተ አጋር ሆነው ማለት ማን ነው?
አይ እንግዲህ አንዱ ዩኒቨርሲቲ ብለሻል
ነው። እሺ አንዱ ዩኒቨርሲቲ። እሺ
አንዱ ዩኒቨርሲቲ ለምንድን ነው ፈተና የሚያወጣው? ከሌ ነው ብሎ ለመናገር በሚዲያ ተቸግር ይችላል። ተነግሮም ሊሆን ይችላል፣ ግን እንደ ባለሙያነት ይሄ ነው ፈተና የሚያወጣው መልስ የሚሰጠው ይሄ ነው ብሎ ለመናገር ትንሽ ያስቸግራል። ፈተና ሚስጥር ነው ብለን ስለምንገምት እጅ ላይ እስኪደርስ ድረስ ሚስጥር ነው። እጅ ከደረሰ በኋላ ያው ሚስጥር አይደለም፣ ማንም ያገኘዋል።
አቶ አርያ እንግዲህ ይሄ የ12ኛ ፍር መልቀቂያ ውጤት ወይ ደግሞ የዩኒቨርሲቲ መግቢያ መመዝገኛ ፈተና ይፋ ከተደረገ በኋላ በማህበራዊ ሚዲያም መነጋገሪያ ሆኗል። አንዳንዱ ወገኖችም የራሳቸውን ትርጉም እየሰጡት በተለያየ መንገድ ውይይት ርዕስ ሆኗል እና ከዚህ አንጻር ምንድን ነው የእርሱ አስተያየት? ፖለቲካዊ ትርጉም ጭምር እየተሰጠው የቀጠለበት ሁኔታ አለ። ይሄ አሁን ይፋ የተደረገ ውጤት
ይህም በተመለከተ ትናንትናም አንድ አጋጣሚ ሲወያዩ አይቻቸዋለሁ እና
በማህበራዊ ሚዲያ ፖስት የተደረገ የተለቀቀ ውይይት ነው ያዩት?
አዎ አዘንኩ፣ በጣም ነው ያዘንኩት። ለምንድን ነው? አንደኛ በእውቀት አይደለም ውይይታቸው፣ በእውቀትና በመረጃ ላይ የተመሰረተ አይደለም። በመረጃ ላይ እና በእውቀት ያልተመሰረተ ነገር ደግሞ ትክክል እንደሆነ የዛን ጊዜ እንትኑ ቢኖረኝ እነግራቸው ነበር። እንደኔ ግን መረጃ መቼም ለማህበረሰቡ ሲሰራጭ ትክክለኛ መሆን አለበት። ይሄ ተብሎ አዲስ ነገር አይደለም የምናገረው፣ እኔ ተነግሮ ያለቀ ነገር ነው። እኔ ግን አሁን በራሴ በዚህ በትምህርት ኤጀንሲ ውስጥ ገብቶ ሲናገሩ ሳይ የማያውቁትን አሰራሩ ምን እንደሆነ ሳያውቁ ልክ ተቆርቋሪ ሆኖ ሲናገሩ እንዴት እያበላሹ እንደሆነ ነው ያየሁት። ይልቅስ ምን ቢሆን ነው እንዲህ ችግር ሲያጋጥም ሲመጡ ቁጭ ብለው ምንድን ነው አሰራሩ፣ እንዴት ነው የምትሰሩት? ግልጽ ነው። በነገራችን ላይ ዶክመንተሪ ፊልም አዘጋጅተን ልናሳይ የሞከር ነው። እሱም በዚህ በከፍተኛ አንድ ጊዜ በኢቲቪ ተላልፏል ይመስለኛል። በዚህ በትምህርት መገናኛም እያስተላለፍ ነው። ለረጅም ጊዜ ቆይተናል። እሱን አሰራር እንለጥፋለን። ሰው ቢያይ አሁን ሁሉም ሰው ገብቶ ማየት አይችልም እንጂ የሚፈልግ ሰው ካለ ተራይቶ ቢመጣ እናሳየዋለን። ችግር የለውም። አውቆ አይቶ ከዛ በኋላ ቢተች፣ የተጨበጠ መሰረት ላይ አድርጎ ቢተች ለአንተም ማስተማሪያ ይሆናል፣ ለኤጀንሲው እድገት ይሆናል። በነገራችን ላይ ይሄ ኤጀንሲ የሁላችን ስራ ነው የሚሰራው። በቅደም ተከተል እዚህ አለ፣ ነገ ልንተወው እንችላለን። ስለዚህ በዚህ አይነት መልክ አለ። ግን
የትግራይ ክልል ትምህርት ቢሮ በፌስቡክ ገጹ ባሰፈረው አስተያየት በአንዳንድ የአገሪቱ ትምህርት ቤቶች በተለይም በአማራ ክልል በሚገኙ አንዳንድ ትምህርት ቤቶች የነበረው የፈተና ሂደት ግድፈት እንደነበረው ገልጾ እንዲታረም ሲጠይቅ መቆየቱን አመልክቷል። የኦሮሚያ ክልል ትምህርት ቢሮ በበኩሉ በደቡብ፣ በኦሮሚያ፣ በቤንሻንጉልና በተለይም በአማራ ክልል አንዳንድ ትምህርት ቤቶች የነበሩ የፈተና ሂደት ግድፈቶች እንዲታረሙ መጠየቁን አስታውቋል። በእነዚህ ሁለት ትምህርት ቢሮዎች ቅሬታዎች ላይ ምላሽ እንዲሰጡ የጠየኳቸው አቶ አርያ ገብረ እግዚአብሔር ተከታዩን ነው የመለሱት።
እኛ አሰራራችን ምንድን ነው መሰለ፣ ከፈተና ጣቢያ የሚመጣው ሱፐርቫይዘር፣ ቺፍ ኢንቪጅሌተር ሪፖርት ያደረጉበት የጽሁፍ ሪፖርት ያደረጉበት ፈተና ሲሰርቅ ሌላ ነገር የተደረገ ነገር ካለ በሚቀርቡ ሪፖርቶች እርምጃ ይወሰድባቸዋል። እነዚህ ልጆች የቀረቡ በጽሁፍ በስነ ስርዓት የቀረቡት ልጆች መረጃ አለ። እንደሚዛኑ ሙሉ ለሙሉ የተሰረዘበት አለ። እንደሚዛኑ ደግሞ አንድ ትምህርት ቤት የተሰረዘበት አለ። ለምሳሌ ሞባይል ይዞ የሚገባና በፈተና ጣቢያ ላይ ድብድብ የሚፈጥር ሰው ካለ አውቶማቲክ ነው፣ መመሪያችን ይሄ ነው የሚለው። እዛው መመሪያችን ላይ ምን ይላል መሰለ፣ የጋሸበ ውጤት ያለና የተረጋገጠ ከሆነ ይላል።
የጋሸበ ውጤት ማለት ያልተጠበቀ
የጋሸበ ውጤትና ተጠበቀ ካለ በኤክስፐርቶች ሲረጋገጥ ይፈተሽና ውሳኔ ሀሳብ ይቀርባል። ለሚመለከተው እንትኑ እንዲወስድ ይደረጋል። አሁን ያልካቸውን ቅድም ክልል እንዲያውም ውጤቱ አንዱ የቆየው ይሄ ነው፣
ሲጣራ ነው የቆየው።
አሁን ከመለቀቁ በፊት የነበረውን መግለጫ አስተውሎ ከሆኑ ሰዎች የተወሰኑ ተማሪዎች 846 ተማሪዎች ውጤታቸው ሆልድ ተደርጓል። ሆልድ ተደርጓል ማለት ሊለቀቅ የሚችላል ማጣራት አለብን ዝም ብለ ምክንያቱም ሪፖርት የተደረገበት አይደለም የያዝነው ነገር ነው እና ምናልባት
ከ846 ክልል ናቸው
ከአራቱ ክልል ቅድም
ከአራቱም ክልሎች
አማራ ኦሮሚያ ቤንሻንጉል ጉምዝና ደቡብ ከነዚህ ክልሎች እንዳሉ ኦፊሻልን በመግለጫ ሰጥተናል። ውጤቱ ከመገለጹ በፊት ተነግረለን እኮ 846 ተማሪዎች ተይዞባቸዋል ብለና ሚዲያው እንደዚህ እንት እንዳይል አሁን ተገለበጠና እንደ አዲስ ልክ አዲስ ግኝት አደረጉ። አሁን ትግራይ ክልልና ሌሎች ክልሎች እንዳልከው ሪፖርት አድርገናል ነው ስለኛ አይደለም
አንራሳቸውም እናንተ
ጠያቂው አሁን ነው የሚሰማኝ ብንሰማም ግን አጣርተን ጀስፋ አድርገን ነው እንጂ ምን ሄደው ዝም ብሎ የሚሮጥ ነገር አይደለም። ለምን የማንንም ውጤት ኮስ ብሎ ማንንም ተነስቶ መንጠቅም መስጠትም አይችልም። የጋሸ ወካለ ግን ታያለ ይሄን በስነ ስርዓት እያጣራን ነው። አሁን ደግሞ ትምህርት ሚኒስተር ጠቅላላ ከክልሎቹ ሳይቀር በራሱ መነሻ እነዚህ ላይ አተኩሬ ላጣራ ተብሎ ቡድን አቋቁሞ ባጭር ጊዜ ውስጥ ሰነድ ሀሳብ ይዞ ይቀርባል። እነዛ ሰዎች ላይ እርምጃ ይወሰዳል። ስለዚህ መውሰዱ
እነዛ ሰዎች ሲሉ ለማን ማለት ነው?
ተማሪዎችም ሊሆኑ ይችላሉ። አስፈላጊ ሆኖ ከተገኘ ትምህርት ቤትም አላውቅም ግልጹ የምርመራው የፋርዘር የምርመራው ውጤት ነው። የ846ቱን ያወቅናቸውን የለም ውሳኔ ያስፈልጋቸዋል ብለን የገመትናቸውን መረጃ ሳይኖርና አስተውስ ሪፖርት ሳይደረግ ይዘናል። እሱን ደግሞ ያው ክልሎችም ተጠርተው ከነሱም ጋር ተሳትፎ እየተደረገ ነው።
የሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ እንዳስታወቀው የተስተካከለው የፈተና ውጤት በሚቀጥሉት ሁለት ቀናት ይፋ ይደረጋል። በሌሎች የትምህርት አይነቶች ላይ የተነሱ ቅሬታዎች ደግሞ በሂደት ሊታዩ እንደሚችሉ ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ ይህን የሁለተኛ ደረጃ መልቀቂያ ፈተና ውጤት ተንተርሶ ከቅሬታዎቹ እስከ ትምህርት ሚኒስቴር በተከታታይ የቀረቡትን ዝግጅቶች ነበር ያስተናገድ ነው። አሁን ወደ ደቡብ አፍሪካ ወደሚወስድን ሌላ ዘገባ ነው የምንሻገረው። በደቡብ አፍሪካ ሶዌቶ ግዛት በስደተኞች ላይ ጥቃት ተፈጸመ። ትናንት በደቡብ አፍሪካ ሶዌቶ ግዛት በኢትዮጵያውያን ሰፋሪዎች ላይ ጥቃት መፈጸሙ ተነገረ ሲል ይንደረደራል የደቡብ አፍሪካ ፖሊስ ቃል አቀባይ። ሁኔታውን ለመቆጣጠር የፖሊስ ኃይል በቦታው ማሰማራቱን ገልጾ ገልሞ ዳዊት ነው ተከታዩን ያደረሰን።
ደቡብ አፍሪካ ሶዌቶ ግዛት በሚኖሩ ስደተኞች በአካባቢው ነዋሪዎች መዘረፋቸውን በደቡብ አፍሪካ የኢትዮጵያ ማህበረሰብ አስታወቀ። ናዊ ሙሳ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ምክትል ሊቀመንበር በገጠሩ የሶዌቶ ግዛት አካባቢ በተፈጸሙ ጥቃት ኢትዮጵያውያን ንብረታቸው መዘረፉን ተናግረዋል።
ትላንትና እንደ ኢትዮጵያ አቆጣጠር ወደ 11 ሰዓት አካባቢ በደቡብ አፍሪካ ሶዌቶ በሚባለው ዙሪያ ብዙ የገጠር ከተሞች አሉና በዛ በገጠር ከተማ ውስጥ ከተለያዩ አገር የመጡ ስደተኞች የውጭ ሀገር ዜጎች ፋዛሾፕ ወይም ደግሞ የምግብ ሸቀጣሸቀጥ ስራ ላይ የተሰማሩ በብዛት ወደሚገኙበት አካባቢ የአገሪቱ ሕዝቦች ያው በአንድ ላይ በመሰብሰብ ያለውን ሱቃቸውን በመስበር እና እቃቸውንም በመውሰድ ብዙ እንግልትና የንብረት ማውደምን እንደገና ደግሞ ሰዎችንም ከአካባቢው በማባረር ንብረታቸውን የዘረፉበት ሁኔታ ነው ያለው።
አቶ ናሀዊ ሲናገሩ ጥቃቱን የፈጸሙ ነዋሪዎች ባለፈው ሳምንት በደቡብ አፍሪካ ፖሊስና በስደተኞች መካከል የተፈጠረውን አለመግባባት ለመበቀል እንደፈጸሙ ተናግረው ፖሊስ ለማስቆም ቢሞክርም ሰዎቹ መንገድ ዘግተው ጥቃቱን ፈጽመዋል ብለዋል።
መንስኤው ባለፈው ጊዜ በጆሃንስበርግ ዋና ከተማው ላይ በስደተኞችና በፖሊስ መካከል በተደረገው ግጭት ስደተኞች ፖሊሳችንን ሲላጠቁ እየከፈልን ያለ ነው፣ ፖሊስ ስራውን መስራት ስላልቻለ እኛ ደግሞ የፖሊሶቻችንን እየተበቀልን ነው የሚል ነገር ነው የሚያወሩት። መንግስት ጥቃትን ለማድረግ ወይ ደግሞ የመንግስት የጸጥታ አካሉ ወደዛ አካባቢ ባይደርስ ኑሮ የሰው ህይወት ላይም ከፍተኛ ጉዳት ሊደርስ ይችላል ብለን ነው የምናምነው። ይሄ ሊረግ ቢሆን ደግሞ ሊቀዘቅዝ የሚችለው የጸጥታ አካሉ በዛ ቦታ ላይ ተገኝቶ የሚችለውን ያክል እርዳታ ሲያደርግ ነው የሰው ህይወትን መትረፍ የሚችለው እና በሚቻላቸው መጠን አድርጓል።
አቶ ናዊ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ በሶዌቶ አካባቢ የሚኖሩ ትውልድ ኢትዮጵያውያን ጥንቃቄ እንዲያደርጉ መልእክት አስተላልፈዋል ብለዋል። የደቡብ አፍሪካ ኤስኤቢሲ ስለ ጥቃቱ ዘግቧል። በትላንትናው ጥቃት በሶዌቶ፣ ዞላ፣ እንዳኒ፣ ኦክባ እና ኦርላንዶ በሚባሉ ቦታዎች የስደተኞች ሱቅና ንብረቶች ተዘርፈዋል ብለዋል በዘገባው። ከጥቃቱ በኋላ የደቡብ አፍሪካ ፖሊስ ቃል አቀባይ ካይማ ኩቤሌ ለጋዜጠኞች ሲናገሩ ሁኔታውን ለመቆጣጠር የአገሩ ፖሊስ በቦታው ተሰማርተዋል ብለዋል።
ፖሊስ ሀቭ ቢን ዲፕሎይድ ኢን አንድ አራውንድ ዘ ኤሪያ
በአካባቢው ሱቅና ንብረት ያላቸው ነዋሪዎች ንብረቶቻቸውን በሰላም እንዲያወጡ ለማገዝ ፖሊስ ተሰማርቷል። አሁን ሁኔታዎችን እያረጋጋነን። ነገር ግን የሶዌቶ ማህበረሰብ አባላት ስሞታ ካላቸው ወደሚመለከተው የመንግስት ኃላፊ እንዲያቀርቡ እንጠይቃለን። በስሜት እየፈጸሙ ካሉት አድራጎት እንዲቆጠቡም እናሳስባለን።
በደቡብ አፍሪካ የኢትዮጵያን ማህበረሰብ ምክትል ሊቀመንበር አቶ ናዊ በዚህ ጥቃት በአገሩ የሚኖሩ ትውልድ ኢትዮጵያውያን ላይ የደረሰውን ጉዳት ዝርዝር ለማወቅ እያጣራን ነው ሲሉ ተናግረዋል። አክለውም ባለፈው ሳምንት በደቡብ አፍሪካ ፖሊስ ተይዘው ከታሰሩ ከ600 በላይ የውጭ ዜጎች 19 ኢትዮጵያውያን የመኖሪያ ፍቃድ ስለሌላቸው እስካሁን ፍርድ ቤት ውሳኔ በመጠባበቅ ላይ ናቸው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው እናመሰግናለን። አድማጮች፣ አንድ ማስታወሻ የተዘነጋ ላሰማ። ቀደም ብለን ባቀረብነው በሰፊው በዘገብንበት የሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና ብሔራዊ ውጤት ቅሬታና የትምህርት ሚኒስቴር ምላሽ ላይ ያን ተንተርሶ በተዘጋጁት በርካታ ዝግጅቶች ውስጥ ከአማራ ክልል ትምህርት ቢሮ ተመሳሳይ አስተያየት ለማግኘት የተደረገው ጥረት እንዳልተሳካ እንገልጻለን፣ እንደደረሰንም እናቀርባለን። አሁን ባህልና ማህበረሰብ።
አሉላ፣ የባህልና ማህበረሰብ አዘጋጁ አንተነህ ሰፋ ያለ ውይይት እንዳዘጋጀህ ነው የገለጽክልን። የመተላለፍ እድሉ ከሰዓት አንጻር ምን ይመስላል?
ምን ይመስላል? ቆንጅት፣ አድማጮች የሚጠብቁ ካሉ በዚህ ሰዓት የሚቀርበው በየሳምንቱ ባህልና ማህበረሰብ ነው። ዛሬ ሰፋ ያለ ውይይት አዘጋጅተን ነበር። የቀደመው ደጋግመን የጠቀስነው የሁለተኛ ደረጃ ትምህርት ቤት መልቀቂያ ብሔራዊ ፈተና ቅሬታና የትምህርት ሚኒስቴር ምላሽ ሌሎች ዘገባዎቻችን ሰዓትን ስለወሰዱ ስለ ይዘቱ ብቻ በመጠኑ ጠቅሰን ወደሚቀጥለው አጭር ዘገባ እናልፋለን።
መልካም። አስቀድመህ እንደገለጽክልኝ የሚያጓጓ እና ጥሩ ጥረቶችን የያዙ ሰዎችን ያነጋገርከው እና ገለጽ አድርገህልን ታልፍ።
መልካም ቆይታ፣ አመሰግናለሁ። በትክክል የሚያጓጓ ነው። ተስፋ ይባላሉ በእንግሊዝኛ የምህጻረ ቃሉ፣ በአማርኛ ሲነበብ ተስፋ የሚል ድምፅ ይሰጣል። አጀማመራቸው የፕሮጀክት ማኔጅመንት የሚባለውን የስራ አመራርን አሰራር በኢትዮጵያ ውስጥ ለሚታዩ አብዛኞቹ የፕሮጀክት ችግሮች የስራ አመራር ብቃት አለመኖሩ ነው የሚለውን መነሻ ያካትታሉ። ነገር ግን በጣም የሚማርኩ የከፍተኛ ትምህርት ተቋማትን በተለይ የምህንድስና ትምህርት ቤት ተማሪዎችን አሰራር የቀየረ $10,000 የሚያስወጣ ማሽን $250 ብቻ የሚቀርብበት አይነት ላብራቶሪውን ቤታቸው የሚወስዱበትን የሞከሩበትን ስራ ሁሉ ያሳያል። በሰፊው እንግዲህ ከተቻለ በነገው ምሽትና በቅዳሜ ምሽት እናቀርባለን።
መልካም። እንግዲህ አድማጮቻችንን የባህል መድረክ አድማጮችን ይቅርታ እንጠይቃለን። ወደ ቀጣዩ ዝግጅት ለማለፍ ቀጣዩ ዘገባ ወደ ዩጋንዳ የሚወስደን ነው። የዩጋንዳ የኮሚኒኬሽን ኮሚሽን ለንግድ ሲሉ በድረገጽ የሚያትሙት ሁሉ በመንግስት መመዝገብ እንዳለባቸው ባለፈው ሳምንት አስታወቀ። አሳታሚዎቹ በድረገጽ የሚያሰፍሩት ይዘት ሁሉ ተገቢ መሆኑን ለማረጋገጥ ክትትል ያስፈልጋል ብሏል ኮሚሽኑ። የዩጋንዳ የሶሻል ሚዲያ ተጽዕኖ አሳዳሪዎችና የዜና ድርጅቶች የመናገርና የመጻፍ ነጻነትን ወደ መገደብ የሚያመራ እርምጃ አድርገው አይተውታል። ይሄንን ዘጋቢያችን ሀሊማ አቱማኒ ከካምፓላ የላከችው ዘገባ አለ። አዳነች ፍስሐዬ ታቀርባለች።
በድረገጹ ኩሩ ገበሬ በመባል የሚታወቁት በቴና ቱማሃያስ ስለ እርሻ የሚያስተዋውቁ ቪዲዮዎችን በኢንተርኔት ያስተላልፋሉ። ገበሬዎች ገበያቸውን ለማሻሻል ስለሚችሉበት መንገድም ምክር ይሰጣሉ። ቱማሃይስ 17,000 የድረገጽ ተከታዮች አሏቸው። የሀገሪቱ ሕዝብ ቁጥር 43 ሚሊዮን በመሆኑ የተከታዮቻቸው አሃዝ ብዛት የለውም ሊባል ይችላል። ነገር ግን በድረገጽ በሚያስተላልፉት ጠቀም ያለ ገንዘብ እያገኙ በመሆናቸው እሳቸውን የመሳሰሉት የድረገጽ አሳታሚዎች የሚያስተላልፉትን ይዘት ሁሉ መመልከትና በደንቡ መሰረት የሚሰሩ መሆናቸውን መከታተል ስለሚያስፈልግ መመዝገብ ይኖርባቸዋል ብለዋል የሀገሪቱ ባለሥልጣኖች። ቱምሃይስ ግን ቁጥጥር ከሚደረግብኝ ግብር መክፈሉን መርጣለሁ ብለዋል።
If I'm posting and I'm getting 300 per post that I get and I'm sure that you know this is what I'm getting, tell me.
በድረገጽ ለማስተላልፈው ለእያንዳንዱ 300 ቢከፈለኝ ማገኘው ይሄን ያህል መሆኑን እንደምታውቁ እርግጠኛ ነኝ። ከዛ 1% ስጪኝ ብትሉኝ እሰጣችኋለሁ፣ ግን በመዝገባ ስር ተደብቃችሁ አትምጡብኝ ነው ማለት። ሌላ ልታስተዋውቁት የምትሞክሩት ነገር አለና።
የኡጋንዳ የኮሙኒኬሽንስ ኮሚሽን በድረገጽ የሚተላለፉት ይዘቶች ሲበዙ ህዝብን ሊያነሳሱ የሚችሉ የተሳሳቱ ይዘቶች ይኖራቸዋል ይላሉ። የኡጋንዳ የኮሙኒኬሽንስ ኮሚሽን ቃል አቀባይ ኢብራሂም ቢቦሳ ተደማጭነት ያላቸው ሰዎች ህጋዊ ፈቃድ ቢኖራቸውም እንኳን እንዲመዘገቡ ማስገደድ ስለሚያስተላልፉት ይዘት እንዲጠነቀቁ ያደርጋቸዋል ይላሉ።
These are people who are online radios, online television, online publishers, but we're also saying that we have equally people who would be using
እነዚህ ሰዎች የሬዲዮና የቴሌቪዥን ስርጭት በኢንተርኔት የሚያስተላልፉና እጥም የሚያወጡ ናቸው። ሆኖም የዛን ያህል ደግሞ ጦማሪያንና የፌስቡክ ተጠቃሚዎችን የመሳሰሉት የድረገጽ መድረኮችን የሚጠቀሙ ሰዎችም አሉ ይላሉ ነው። ይም ያው የንግድ ዓላማ ያለው ነው፣ ገንዘብ ያገኙበታል። በመሰረቱ ሰፋ ላለ አድማጭ መረጃ ያስተላልፋሉ። የሚያስተላልፉት ወሬ ይዘት ወሳኝ በመሆኑም መመዝገብ አለባቸው እንላለን።
ሮስቤል ካጉሜርን የመሳሰሉ ጠማሪያን ግን ኡጋንዳ በድረገጽ የሚተላለፉትን መረጃዎች የምትቆጣጠርባቸው ህጎች ያሏት በመሆኑ የመመዝገቡ ግዳጅ አሳሳቢ ነው ብለዋል።
We see these undertones are very political and very really rooted in the fact that Uganda is a very young country and the person who's seeking to stay in power longer is older.
እነዚህ ድምጾች እጅግ የፖለቲካ ዓላማ ያላቸው ናቸው። ኡጋንዳ በጣም ወጣት ሀገር መሆኗ ላይም የተመሰረተ ነው። ለረጅም ጊዜ በስልጣን ላይ ለመቆየት የሚፈልጉት ሰው በእድሜ የገፉ ናቸው አርጀት ብለዋል። የሚመርጠው ህዝብ ግን ለመጀመሪያ ጊዜ በእድሜ ያነሰ ይሆናል። እነዚህ መራጮች ታዲያ ከድረገጽ አይለዩም እንዴት ብለው ያለውን ሁኔታም የሚቃወሙ ናቸው።
ኡጋንዳ ባለፈው ዓመት ማህበራዊ ሚዲያን ግብር ማስከፈል ጀምራለች። ብዙ የድረገጽ ህትመት ሰዎች ታዲያ መንግስት የመናገር ነጻነትን ለመገደብ የሚያከናውነው ጥረት አድርገው አይተውታል። የኔሽን ሚዲያ ግሩፕ ዋና አዘጋጅ ቻርልስ ቢቻቺ የመዝገባውን ተግባር ማስፋቱ ስለ ፕረስ ነጻነት ስጋት ያሳድራል፣ ነገር ግን በህጉ መሰረት ያለ ነገር ነው ብለዋል።
UCC is testing out how much it can go in terms of holding.
የዩጋንዳ ኮሙኒኬሽን ኮሚሽን ሚዲያውን በመቆጣጠር በኩል ምን ያህል ርቆ ሊሄድ እንደሚችል እየፈተሸ ነው። እንደ ሚዲያም መታገል ያለብን ይመስለኛል፣ ነገር ግን በህጉ መሰረት ነው መቋቋም የሚኖርብን።
ባለስልጣኖች የዩጋንዳ ሚዲያ አካላት ተመዝግበው እንደሆነ በቀላሉ ለማወቅ የሚችሉ ቢሆንም ግለሰብ ጦማሪያንን የመሳሰሉትን ሰዎች ምን ያህል ሊከታተሉ እንደሚችሉ ግልጽ አይደለም። የትዕዛዙን መከበር ለማረጋገጥ ምን አይነት እርምጃ እንደሚወስዱም አይታወቅም።
አዳነች እናመሰግናለን ዘገባው። አድማጮች አሁን የመጨረሻው ቅንብራችን ሰዓት ከተገኘ የስፖርት ዜናም አለን። ሳይንስና ቴክኖሎጂ አዘጋጅና አቅራቢ ሰለሞን አባተ።
አፍሪካና ቴክኖሎጂ ባለፉት ቅርብ ሳምንታት ፓሪስ ላይ የተካሄደ ጉባኤ የአፍሪካን የቴክኖሎጂ እድገትና እጣፈንታ አንስቶ መክሯል። አፍሮባይትስና ቪቫቴክ የሚባሉ ኩባንያዎች ኃላፊዎችና የመረጃ ቴክኖሎጂው ዓለም ባለሙያዎች አፍሪካን የገበያው ጎዳና ማድረግ በሚቻልባቸው ሁኔታዎችና ዛሬ እየታዩ ባሉ መሰናክሎች ላይም ተነጋግረዋል። በኒውዮርኩ የአክሲዮን ገበያ ላይ ተፎካካሪነቱ እየጎላ የመጣውን በአፍሪካ የመጀመሪያውን ግዙፍ የግብይት ስርዓት ጁሚያን ጨምሮ ለንግዶቻቸው ማስጀመሪያና ማስፋፊያ ሊያውሉት የሚችሉትን ጥሪትም የሚያስገኙባቸውን ሁኔታዎች አንስተው መወያየታቸውን ፓሪስ የሚገኘው ሪፖርተራችን ኒኮ ፒኞ ዘግቧል። ለነገሩ አፍሪካውያኑ የመረጃ ቴክኖሎጂ ግንኙነቶችና ግብይት ጀማሪ ኩባንያዎች በጥሩ ሁኔታ ላይ እንደሚገኙና ጥሩ ድጋፍም እያሰባሰቡ መሆናቸውን ባለፈው የአውሮፓ ዓመት የተቋቋመው ፓርቴክ አፍሪካ የሚባለው የሽርክና ድርጅት አመልክቷል። በ19 የአፍሪካ ሀገሮች ውስጥ ያሉ 146 ጀማሪ ኩባንያዎች 1.16 ቢሊዮን ዶላር ለመነሻ ጥሪታቸው ማሰባሰብ ችለዋል። ከዚህ ውስጥ የአንበሳውን ድርሻ የያዙት የኬንያ፣ የናይጄሪያና የደቡብ አፍሪካ ዲጂታል ሥራ ፈጣሪዎች ግብፅን ከኋላቸው አስከትለው 78 ከመቶውን የስታርታፕ ካፒታል ተቀራምተዋል። ይሁን እንጂ በእንግሊዝኛ ተናጋሪዋና በፈረንሳይኛ ተናጋሪቱ አፍሪካ መካከል የጎላ ልዩነት እንዳለ ይታያል። ከፈረንሳዩ ክፍል ቀዳሚቱ ተጠቃሚ ነች የምትባለው የሴኔጋል ሥራ ፈጣሪዎች ከገቡባቸው አራት ውሎች ያገኙት 22 ሚሊዮን ዶላር ነው። ፈረንሳይኛ ተናጋሪዎቹ አፍሪካውያን ከእንግሊዝኛ ተናጋሪዎቹ ጋር ሲነጻጸሩ ፈረንሳዮቹ የሚንቀሳቀሱት በትናንሽ ገበያዎች ላይ ነው። ጥሪትና ምክርም ያጥራቸዋል።
በፈረንሳይኛ ተናጋሪ አፍሪካውያን ዘንድ ያለው ችግር በንግዳቸው የተሳካላቸው መለስ ብለው እኩዮቻቸውን፣ አቻዎቻቸውን አያግዙም። እንዲህ አይነቱ ሐሳብ አለመታደል ሆነና በተፈጥሯችን ያለ አይመስለኝም። በእንግሊዘኛ ተናጋሪው ዓለም እኮ አንዳች ስራ ወይም ንግድ መጀመር የሚፈልግ ከእርሱ የቀደሙትን ስራ የተሳካላቸውን ምክርና ሐሳብ የመጠየቁ ነገር የተለመደ ነው። ስለዚህ ችግሩ የገንዘብ ብቻ አይደለም።
ሚሪያም ዲዮፕ በሴኔጋሉ ኦሬንጅ ዲጂታል ቬንቸርስ ኩባንያ ነዋይ አፍሳሽ ናቸው። አፍሪካ በፈጣን ሁኔታ እያደገ ካለው የሕዝቧ ቁጥርና ሞባይል ይቅደም ከሚለው አስተሳሰብ ጋር ለሽርክናው የቴክኖሎጂ ገበያ ትልቋና ተስፋ ሰጪም መስክ መሆኗ እየተነገረላት ነው። ለዚህ እኮ ነው በፓሪሱ አፍሮባይትስ 2019 ጉባኤ ላይ ጉግልን፣ ፌስቡክንና ፔይፓልን የመሳሰሉ የመረጃ ቴክኖሎጂው ዓለም መሪ ኩባንያዎች የተገኙትና በንቃትም የተሳተፉት። ኒኮ የአፍሮባይትስ ዋና ሥራ አስፈጻሚ አሚን ዩሱፍን አነጋግሮ ነበር።
ሳይንስና ቴክኖሎጂ አላበቃም፣ በሌላ ፕሮግራም እንመለስበታለን። አሁን አጫጭር የስፖርት ዜናዎች። የኢትዮጵያ ከ15 ዓመት በታች ወንዶች እግር ኳስ ብሔራዊ ቡድን ኤርትራ በምታስተናግደው የምስራቅና መካከለኛው አፍሪካ እግር ኳስ ማህበራት ካውንስል ሴካፋ ሻምፒዮና ላይ ለመሳተፍ ነገ ወደ አስመራ እንደሚሄድ ታወቀ። ነገ አስመራ ላይ በሚካሄደው በታሪክ የመጀመሪያ በሆነው የሴካፋ ከ15 ዓመት በታች ወንዶች የእግር ኳስ ግጥሚያ መክፈቻ ላይ አስተናጋጇ ኤርትራ ከቡሩንዲ ጋር እንደሚጫወቱ መርሃ ግብሩ ያሳያል። ይህ በእንዲህ እንዳለ ኤርትራ ዝግጅቷን ማጠናቀቋን የሴካፋ ከፍተኛ ባለስልጣናትም አስመራ ላይ መግለጫ መስጠታቸውን የአስመራው ሪፖርተራችን ብርሃነ በርሀ አመልክቷል። ተጨማሪ ዘገባ አለው።
የዚህ ውድድር ልዩ ኃላፊ ሚስስ ፔትራ የሆቴል፣ የትራንስፖርት፣ የመለማመጃና መጫወቻ ሜዳዎችና ሌሎች በሚገባ እንደተዘጋጁ በመግለጽ የኤርትራን እግር ኳስ ፌዴሬሽን አመስግነዋል። ሚስስ ፔትራ በመቀጠል ይህ ከ15 ዓመት በታች ውድድር አዳዲስና ተተኪ ኮከብ ተጫዋቾችን ለማፍራት ትልቅ ሚና እንዳለው ተናግረዋል። በኤርትራና ኢትዮጵያ መካከል የተፈጠረው ሰላም ከሁለቱ ህዝቦችና ሀገራት ባለፈ ለቀጠናውና ለአፍሪቃ ትልቅ ጠቀሜታ እንዳለው የተናገሩት የሴካፋ ዋና ጸሐፊ ሚስተር መሰኘ ከናይሮቢ አስመራ በጥቂት ሰዓታት መድረስ እንደቻሉና ይህ ደግሞ የሰላሙ ጠቀሜታ ማሳያ እንደሆነ ተናግረዋል። በመቀጠል ኤርትራ በ2010 የሴካፋ ውድድርን በጥሩ ሁኔታ ማካሄዷን አስታውሰው ይህን ውድድር ለማስተናገድ ሙሉ አቅም እንዳላት ተናግረዋል። ሚስተር መሰኛ አያይዘው ይህን ግጥሚያ የሚያዩና የሚታዘብ የቴክኒክ ቡድን፣ የነፍስ ወከፍ ተጫዋች፣ ብሔራዊ ቡድንና ግጥሚያን በመታዘብ ጥሩና ደካማ ጎኑን በመገምገም በቀጣይ ሀገራቱ ወደ ተሻለ ደረጃና ወደ ላቀ የአፍኮንና የኦሎምፒክ ግጥሚያ የመሳተፍ ብቃት እንደሚኖራቸው ከዚህ ውድድር የሚጠበቅ መሆኑን ተናግረዋል። በዚህ በአፍሪካ ለመጀመሪያ ጊዜ በሚደረገው ታሪካዊ ከ15 ዓመት በታች የወንዶች ግጥሚያ የሚሳተፉ አገራት ኤርትራ፣ ኢትዮጵያ፣ ሱዳን፣ ታንዛኒያ፣ ሶማሌ፣ ሩዋንዳ፣ ብሩንዲ፣ ደቡብ ሱዳንና ኡጋንዳ ሲሆኑ ኤርትራ፣ ብሩንዲ፣ ኬንያ፣ ሱዳንና ሶማሌ በምድብ አንድ፣ ኡጋንዳ፣ ሩዋንዳ፣ ደቡብ ሱዳን፣ ኢትዮጵያና ታንዛኒያ ደግሞ በምድብ ሁለት ተመድበዋል። ውድድሩም አርብ ነሐሴ 16 2019 ከ8 ሰዓት ጀምሮ ኬንያ ከሶማሊያ፣ ኤርትራ ከቡሩንዲ በሚያደርጉት ግጥሚያ ይጀምራል። ይህን ውድድር የሚከታተሉ 18 አባላት ያሉት ቡድንና ውድድሩን የሚዳኙ ከኤርትራ፣ ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ኡጋንዳ፣ ሱዳን፣ ቡሩንዲ፣ ሶማሌና ጅቡቲ የመጡ ዳኞች አስፈላጊውን ዝግጅት አጠናቀው ውድድሩን ለመጀመር በተጠንቀቅ ላይ መሆናቸውም ታውቋል። ዛሬ ምሽት የውድድሩን መክፈቻ ለማበሰር በአሮቦና ሆቴል የራትና ልዩ ባህላዊ ዝግጅት ተደርጓል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃነ በርሄና መሰግናለን። ወደ ቀደመው የግርማቸው ከበደ ዘገባ እንመለስና የፌዴሬሽኑ የቴክኒክ ዲሬክተር መኮንን ኩሩ እንዳሉት የኢትዮጵያ ከ15 ዓመት በታች ብሔራዊ ቡድን ወደ አስመራ መጓዙ የሁለቱን አገሮች የህዝብ ለህዝብ ግንኙነት እንደሚያጠናክር የኢትዮጵያ እግር ኳስ ፌዴሬሽን የቴክኒክ ዲሬክተር መኮንን ብሩ ፌዴሬሽኑ ለሻምፒዮናው ዛሬ ጋዜጣዊ መግለጫ ሲሰጥ መናገራቸውንም ሪፖርተራችን ግርማቸው ከበደ ከአዲስ አበባ ባደረሰን ዘገባ ጠቅሷል።
ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። የትግርኛ ቋንቋ ስርጭት ይቀጥላል። በእኛ በኩል በሰላም እደሩ።
ደህና እደሩ።